ሥርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ሥርዓተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 2 ቀን 2011 ዓ.ም ተብረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም የሹሙ ይዘት ሲከፍቱት ተልባ በሚል ርዕስ በፍኖተ ዲሞክራሲ የቀረበውን የዕለቱን አተታ እናሰማለን። በረቡዕ ምሽት ፕሮግራማችን ሽግግር ሲሉ ሽግግር ስንል በሚል ርዕስ ከዝግጅት ክፍላችን በቀረበ ጽሑፍ የሽግግርን አስፈላጊነት ለማስረዳት ሞክረናል። በዛሬ ዝግጅታችን ህዝባዊ ትግልና የሽግግር ጥያቄ በሚል ርዕስ በኢሃፓ ልሳን ዴሞክራሲያ ወጥቶ የነበረውን ትንታኔ አሰምተን ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
በከፋ ዞን ከሚገኘው ደቻ ወረዳ በመሰናቀል ወደ ከምባታ ጠምባሮ ዞን የገቡት ነዋሪዎች ቁጥር ከ22000 በላይ መሆኑን የዜና ምንጮች ዘግበዋል። ዜጎቹ ቤት ንብረታቸውን ጥለው ለመሰናቀል የተገደዱት ከ15 ቀን በፊት ማንነታቸው ባልታወቀ የታጠቁ ቡድኖች ግድያና ዘረፋ ተፈጽሞባቸውና ከ32 በላይ ሰዎች መገደላቸውን ተከትሎ ነው ተብሏል። ብዙዎቹ ተፈናቃዮች ከ15 ቀን በፊት የደቡብ ክልል አስተዳዳሪዎች በነደፉት የሰፈራ ፕሮግራም በከፋ ዞን ደቻ ወረዳ ሰፍረው የነበሩ ሲሆን ባለፉት ዓመታት አንዳንድ የከብት ዘረፋም ቢያጋጥማቸውም የግብርና ስራቸውን በሰላም ያከናውኑ እንደነበርና ያሁኑ ግን የተደራጀና የተቀናበረ ጥቃት መሆኑን ገልጸዋል። ከተፈናቀሉት ውስጥ 1600 ህጻናት የሚገኙበት መሆኑን ተነግሯል። ከዚህ በፊት ጉራ ፈርዳ ሰፍረው የነበሩ አማራዎች በተመሳሳይ መንገድ መፈናቀላቸው ይታወሳል። የአገሪቱን የውጭ ምንዛሪ የሚቆጣጠረው የኢትዮጵያ ብሔራዊ ባንክ ሜቴክ የተባለው የወያኔ መዝረፊያ ድርጅት ለፈጸመው ከፍተኛ መጠን ያለው ዝርፊያ ተባባሪ እንደነበር የሚጠቁሙ መረጃዎች ማግኘቱን ሸገር የተባለው በኢሃዴግ ቁጥጥር ስር ያለ የሚዲያ ተቋም ዘግቧል። ተቋሙ በዘገባው በአንድ ወቅት የብሔራዊ ባንክ ምክትል ገዢ የሜቴክ ቦርድ አባል የነበረ መሆኑን ገልጾ በሜቴክም ሆነ በሌሎች ክፍሎች በትሪሊዮን የሚቆጠር የውጭ ምንዛሪ በውጭ ሀገር ተሰርቆ ለመቅረቱ ብሔራዊ ባንክን ተጠያቂ የሚያደርጉ ክፍሎች አሉ ብሏል። ባንኩ ለሀገሪቱ የውጭ ምንዛሪ ተቆርቋሪ መሆን ሲገባው ገደቡን በማንሳትና ቁጥጥሩ እንዲላላ በማድረግ ገንዘቡ እንዲዘረፍ ሚና ነበረው የሚሉ በርካታ ሲሆኑ ለሜቴክ የተጋነነ የውጭ ገዢና አጠራጣሪ ለሆኑ ግዢዎች በር የከፈተው ብሔራዊ ባንክ ነው ተብሏል። ብሔራዊ ባንኩ ሜቴክ ከውጭ ሀገር ያለ ገደብ የውጭ ምንዛሪ ሲያስቀርና በአገር ቤትም ያለ ገደብ ሲጠቀምበት ዝም ብሏል የሚሉ ወገኖች በ27 ዓመት ውስጥ ከ1 ትሪሊዮን 82 ቢሊዮን ብር በላይ አገሪቱ ስትዘረፍ በመተባበሩ ተጠያቂ ነው ይላሉ። ለነዚህ ክሶች ማብራሪያ ለመጠየቅ የባንኩን ኃላፊዎች ለማግኘት ያደረገው ሙከራ ያልተሳካለት መሆኑንም የዜና ተቋሙ ገልጿል። በኢትዮጵያ በሚገኘው የደቡብ ሱዳን ስደተኞች መጠለያ ካምፕ ካለፈው እሁድ ጀምሮ ከጃክና ከጃዮክ በሚባሉ ቦታዎች መካከል በተፈጠረ ግጭት በርካታ ሰዎች የሞቱ መሆናቸው ታወቀ። ከጃክና ከጃዮክ የሚባሉ ቦታዎች የዲካና ብሔረሰብ አባላት ሲሆኑ ሁሉም የክርስትና ሃይማኖት ተከታዮች ናቸው። በሁለቱ ቦታዎች መካከል የተከሰተው ግጭት መነሻው ምን እንደሆነ ካለመታወቁ ሌላ በአካባቢው የሚገኙ የጸጥታ ኃይሎች ጣልቃ ባለመግባታቸው ጉዳቱ የከፋ ሊሆን ይችላል ተብሏል። በኮንጎ ዲሞክራቲክ ሪፐብሊክ ሲጠበቅ የነበረው የብሔራዊ ምርጫ ውጤት ይፋ የሆነ ሲሆን ከተቃዋሚ ፓርቲ ተወዳዳሪዎች መካከል አንዱ የሆኑት ሚስተር ፊሊክስ ሸስተዲ አሸናፊ መሆናቸውን የምርጫ ኮሚሽኑ ተናግሯል። በምርጫው ኮሚሽኑ መግለጫ መሰረት ሸስተዲ የምርጫውን 38% ሲያገኙ ሌላኛው ተቃዋሚ ሚስተር ፋይሉ 32% ድምጽ አግኝተዋል ተብሏል። ያገሪቱ የካቶሊክ ቤተክርስቲያን ታዛቢዎችን አስተማርቶ በሰበሰበው መረጃ መሰረት ማን እንዳሸነፈ በስም ባይጠቀስም የዲፕሎማሲያዊ ምንጮች ከሰጡት መረጃ ያሸነፉት ማርቲን ፓይሉ ናቸው ተብሏል። የአፍሪካ ህብረት፣ የአውሮፓ ህብረት እና የአሜሪካን ታዛቢዎችም ማርቲን ፓይሉ እንዳሸነፉ ጠቁመዋል። የምርጫ ኮሚሽኑ መግለጫ መዘግየት ለብዙ ጥርጣሬዎች በር የከፈተ ሲሆን የቀድሞ ፕሬዝዳንት ሚስተር ካቢላ የገዢው ፓርቲ ተወዳዳሪ የማያሸንፉ መሆናቸውን ሲረዱ ከሚስተር ሽስከዲ ጋር በመወያየት የተወሰኑ ስምምነቶች አድርገዋል የሚል መረጃ ተሰራጭቷል። የካቶሊክ ቤተክርስቲያን ያወጣው ይፋዊ መግለጫ በአገሪቱ ውጥረት የፈጠረ ሲሆን የሚስተር ፋይሉ ደጋፊዎች ወደ አደባባይ ወጥተው ተቃውሞ ማሰማት ሊጀምሩ ይችላሉ ተብሏል። በናይጄሪያ ወታደራዊ ተቋምና በታጣቂ ኃይሎች መካከል በሰሜን ምስራቅ ናይጄሪያ በቅርቡ ባገረሸ ግጭት ከ30,000 በላይ ዜጎች ከቤት ንብረታቸው የተፈናቀሉ መሆኑ ተነገረ። የድሮን ቴክኖሎጂን በመጠቀም የቦኮ ሐራም ታጣቂዎችና የአይሲስ ርዝራዦች በተደጋጋሚ በናይጄሪያ ወታደሮች ላይ ባደረሱት ጥቃት በርካታ ወታደሮች የተገደሉ መሆናቸውን የናይጄሪያ ወታደራዊ ተቋም አምኗል። በግጭቱ ምክንያት በአካባቢው አገልግሎት በመስጠት ላይ የነበሩ ከ260 በላይ እርዳታ ሰጪዎች አካባቢውን ጥለው ለመውጣት ተገደዋል። የቦኮ ሐራም እንቅስቃሴ ከተጀመረ ጀምሮ ከ20,000 በላይ ሰዎች የሞቱ መሆናቸው ይታወቃል። ለለሱ ያዝናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
የሹሙ ይዘት ሲከፍቱት ተልባ አምባገነን ልንሆን አንድ ቀን ቀርቶናል ጫፍ ላይ ነን አለ የኢሃደክ ሹም የተባለው። እኛም ድሮም ማውቀናል ጉድጓድ መሰናል አልን እንጂ አልተገረምንም። ጥንቁልና ሳይሆን ቢያንስ 27 ዓመት በወያኔ ጉያ ከቆየ ሰው ዴሞክራሲያዊ ተአምርን መጠበቅ የዋህነት ስለሆነብን ነው። አዝማሚያውም ግልጽ ነበር። ሹሙም ቢያንስ በዚህ አልዋሸም። ኢህአዴግን አድሼ አስቀጥላለሁ፣ ህገው የሪን አከብራለሁ ነው ያለው ገና ከተዋቱ። ሰዎች የራሳቸውን ምርቃና ሀቅ አድርገው ለውጥ መጣ ብለው ቢደሰቱ በግማሽ በላይ ራሳቸውን ይውቀሱ እንጂ ሹሙም ሊያደርግ እንደተነሳ አልዋሸም። እኛም ህዝብ የታገለው ወያኔ ኢህአዴግን ለማስቀጠል የትግሬ በላይነትን በሌላ ለመተካትና አሁንም እኩልነትን አጥፍቶ ዘረኝነትን ለማስቀጠል አይደለም በሚል ገና ከመጀመሪያው ወያኔ ኢህአዴግ ይወገድ የሚጠገድ የለም የወያኔ ህገ አራዊትና አዋጆች ሁሉ ይሻሩና የሽግግር ሂደት ይጀመር ሁሉም የፖለቲካ እስረኞች ይፈቱ በሚል ጸንተን ቆየን። ያልተባል ነው የለም። ሹሙ ችለታው ግልብ ነው ቃላትን ጽፈው ሰጥተውት ያሰማል እንጂ ጥልቅ ግንዛቤ ያጥራዋል ስንልም ሰደባችሁ ተባል። በፖለቲካ ንቃት ሻል ያለውን መለሰንም ቀደም ሲል የመንገድ ጮሌ እንጂ ብልህ አይደለም ባልን ጊዜ የደረሰብንን ውርጅብኝ እናስታውሳለን። ሹሙን ልኩን ልንገምተው ካስቻሉን ሁኔታዎች የቅርቡ አስተማሪዎችን ሰብስቦ የዘባረቀውና ያሳየው እብሪት ነው። ሲሰድባቸው ያጨበጨቡለት መኖራቸው የሱን ድክመት ሳይሆን የግለሰቦች የግንዛቤ ድክመት ወይም ጭፍን አድርባይነትን የሚያሳይ መሆኑን አልሳት ነው። መንግስቱ ኃይለ ማርያም የሚባል ፋሽስት በመሰረቱ የሰለጠንኩት እንደ ኢኮኖሚስት ቢሆንም በዚህ መሬት አፈሩን ቀመስ አርጎ ምስር ዝሩ ብሎ ያዝ እንደነበር ቀደም ብሎ ተነግሯል። ሹሙም የአምባገነኖች እብሪት ተጠናውቶት በሁሉን አውቃለሁ መጀነን የኪነት ሰዎችን አስተማሪዎችን እንዲሁም ሌሎችን ስለሙያችሁ ካሁ ሲላቸው ለማድመጥ ተገደናል። አስተማሪዎቹ ለቀረቡት ምራቁን የዋጠና ከተጨባጭ ሁኔታ ጋር የተያያዘ ጥያቄ ሁሉ ሊሰጥ የሞከረው ምላሽ ሁሉ ጥራዝ ነጠቅነቱን ገሃድ አድርጎበታል። ማክሮ ኢኮኖሚክሱ ይናገል ወይም አይፈቅድም የናንተ የደሞዝ ጭማሪ ጥያቄ ከተመለስ ሊላቸውም ቀጥቷል። የምን ማክሮ ኢኮኖሚክስ አውቃለሁ ብሎ አንገትን ለማስቀበር ካልሆነ በቀር ይህ አባባል ምን ትርጉም አለው? የዘመኑ ቀራሪ ምሁራን ልምድ ነው ቃላት ድርድሮ ግራ ገብቶ ጸጥ ማስተኛት። ለአስተማሪዎች ደሞዝ ከጨመር ለነጋዴዎች ይከተላል ወዘተ ወዘተና ኢኮኖሚው ይናጋል ብሎ ራሱን ማስገመቱም አልበቃ ብሎት ሽብር ምን ያደርግላችኋል ሊልም ሞከረ። ቀልዱን ነው ወይስ አሳማኝ ምክንያት ያገኘ መስሎት? ሲተፋ ለሚያድርጥ እኔ አይገባውም ነው ነገሩ። ከዚህ ቀደም ብሎ ሲናገር ያለን የሹመት ቦታ ትንሽ ነውና ሁሉም በሽግግር የሚሳተፍ ቦታ አያገኝም ማለቱንም እናስታውሳለን። ያማረበትና ያጋለጠ መስሎትስ ለሀገርና ለወገን ውድ ህይወቱን የገበረውን ትውልድ በፊደል ተጣልቶ ተጋደለ በሚል የደርግና ወያኔ ሽሙጥ ሊያስተጋባ ሞክሮ የለ? ወሮበሎች ራሳቸውን አንዴም ቄሮ አንዴም ኦነግ በሚል ስያሜ ያቀርበው በህዝብ ላይ ጸያፍ ወንጀል ሲፈጽሙና በተለይም በጠባብ ዘረኝነት ዜጎችን ሲጨፈጭፉ ለመከላከልና ወንጀለኞችንም ለመቅጣት መንግስት ተብየው የሹሙ ስብስብ ሲያቀተው ወይም ፍላጎት ሲያጣ ተጠቂው ህዝብ መንግስት አለ እንዴ ብሎ ሲጠይቅ ተገቢውን ምላሽ ከመስጠት ፈንታ ያማረበት ያወቀና ያደናገረ መስሎት የምታውቁት መንግስት የሚገርፍ ጥፍር የሚነቅል የሚበድል መንግስት በመሆኑና ይህን ባለማድረጋችን የላችሁም ልትሉን ነው እንዴ በሚል መደዴ መልስ ሊያስይዝም ሞክሮ ነበር። ያው ያጨበጨቡ መሃይሞችና አድርባዮችም አልጠፉም። ሆድ ጥርስን የማስገጠጥ ችሎታ እንዳለው ደግሞ እናውቃለን። እበላባይ ሀፍረቱን ውጦ በልቶ ሹሙን ጠቅላይ ሚኒስትር ሲልም ታዝበናል። ሹሙ ደግሞ ውዳሴን ይወዳል። ደስ በማይል ሁኔታም ሲቅለሰለስና ለአረቦች ሲሰግድም ታዝበናል። ሲተች አይወድም። ለሁሉም አዋቂና አስተማሪ እኔ ነኝ ብሏል። የግብፁ አልሲሲ ፊትም አዋርዶናል። ለኢሳያስ ሰግዷል። የአገርን ጥቅም አስጠቅቷል። አድናቂዎቹ ከንቱ ቃላትና ቀጸሎችን ከመደርደር አልፈው በተጨባጭ ይህን ጠቃሚ ሰራ የሚሉት የላቸውም። ውብ ቃላት ድርድራውም ነግቶበታል። ተላላ አድርገው አገርንም እየቀሙን ነው። የሽግግርን ሂደት ይዘት አንድም ባለመረዳት ወይም ለፍጹም ስልጣን አይመችም በማለት ተጻረው የክልል ፖለቲካን በለየላቸው ጠባቦች ባለሚንጫዎች አስፍነው ይኸው በስንት ትግል የተገኘን የህዝብ አንድነትና ኢትዮጵያዊነት አጥቅተዋል። ህዝብ ያልመረጠው ሹም ህዝብ የጠላውን ስርዓት ሊያስቀጥል የሚችል አይደለም። እንዳልነውም ኢትዮጵያን ለባሰ አደጋ አጋልጣዋል። የሹሙ ደጋፊዎች የነበሩትም ሳይቀሩ ኢሃዴግን ማስቀጠል ማለት ዘበት ነው ሽግግር ይቋቋም ይያሉት ናቸው። አቆጨልነትና የፖለቲካ ብስለት ለየቀልናቸው ውሎ አድሮ ሹሙ በእብሪት የተዋጠና ስለራሱ ያልሆነ ግምትና ፍቅር ያዘው ሆኖ አግኝተናል። ታማኝነታችን ለሀገራችን ለኢትዮጵያ እንጂ ለግለሰብ ባለመሆኑም አካፋን አካፋ ባንዳን ባንዳ አንጃን አንጃ ግብዝን ግብዝ ማለት መቀጠራችን የግድ ነው። ሹሙም ቢከፍቱት ተልባ ያው ያው መሆኑን ዛሬ በግልጽ የምናስረግጠው ሐቅ ሆኖ ይገኛል። የሚያሳዝነው ጉዳይ ሹሙ ከነመሰሎቹ ኢትዮጵያንም ላደጋ ጋልጦ ህዝቧንም አስጠቅቶና ለወያኔ አመችቶ ወደደም ጠላም ሰለባ እንደሚሆን ግልጽ ነው። ግለሰቡ በስነ ምግባር መስክ የነበረውን ጉድለት የምናውቅ ቢሆንም እስቲ ነው በሚል ረጅም ገመድ ያልሰጠነው ማን ለቦታው እንደሰየመውና ማን እንደሚያዘው ከመጀመሪያው ጀምሮ ስለምናውቅ ነው። መሰረታዊ ለውጥን በመሻት ፈንታ ስርነቀል የተደረገ ይመስል ስርነቀል አጥፊ ነው ዲለን ሲነሳም አልደነቀንም። በተራማጁና ኢትዮጵያዊ አማራጭ ላይ መዝመቱ የእዝ ጉዳይ ነው። ያባና አገር ወዳድ ኃይሎችን ለማግለል የተነሳውም እዝና ወያኔና ያደገበት ሆኖበት ነው። እሻት በሉኝ የሹም ዶሮ ነኝ ጠባዩም እየተጋለጠ ቢሆንም የሚጠበቅ ነው። ሹሙም መሰሎቹም ህዝባዊ ዴሞክራሲያዊ ይዘትን መረዳት አልተቻላቸውም። ሁለቱ ይነገር ከተባለ የሽግግር ሂደት ብዙዎቹ የሚቃወሙት በዴሞክራሲያዊ ሂደት ውስጥ ቦታ አይኖረንም በሚል እንጂ ሂደቱ ምን ማለት መሆኑንም ተረድተውት አይደለም። በክልልና መካለል ግን ተጠቃሚ የሆኑ ብዙ መሆናቸውን አይተናል። የገለማው ስርዓት ቀጣይነት ለግል ጥቅማቸው ዋስትና ይሆነላቸው። ሁሉም የሚያስቀድሙት የራሳቸውን ከርስና ጥቅም በመሆኑ ለኢትዮጵያ የሚበጀውን ቅድሚያ አይሰጡም። ኢትዮጵያዊነትን ይጻረራሉ። በዚህ አይነት የሚወራጩትን ጎጠኞች ሁሉ ማጤሩ ብቻ በቂ ነው። በጎበዝ አለቃና አጼ ፊታውራሪዎች የሚያምኑ ሁሉ የሚያደንቁትና የሚከተሉት መሪ ገና አላገኛችሁም እንላቸዋለን። ቢከፍቱት ተልባ ሹሙ የወያኔ ግልባጭ ነው በቡድኑም በግሉም። አሁንም እኮ ቢሆን ሹሙ የብሔረሰብ ድርጅት መሪ እንጂ የኢትዮጵያዊ ድርጅት መሪ አይደለም። ኢትዮጵያ ማለት በተጨባጭ ተስኖታል። የሚሾማቸውን እንመልከት። ስርዓቱን ለመቀጠል ያለውን ፍላጎት እናጤን። ወንጀለኞችን ለመቅጣት መሞከርም አቅቱት ጸረ ወያኔ የሆኑ አማራዎችና ዜጎች ላይ እርምጃ ለመውሰድና ለመግደልም መቸኮሉን እንታዘብ። ህዝብ ደግሞ ኃይሉ ህብረቱ ነውና ሊከፋፍሉት የሚጠሩትን ሁሉ ወያኔ የሆነ ቅጥረኞቹን ሊታገል ሊያሳፍር ይጠበቅበታል። አድርባይ ምሁራን እንደሆነ ዶሮ ሳይጮህ ክደዋልና ከነሱ ብዙ መጠበቅ የለበትም። ጥርቢያችን ለሀገርና ለህዝብ የሚጠቅም የሽግግር ሂደት እውን ሆኖ የሀገራችን ህልውና ይጠበቅ ዘንድ በጋራ በህብረት እንታገል የሚል ነው። አስመሳዩ ሹም ነፍሶበታል። ጸረ ኢትዮጵያ ኃይሎች ሁሉ ሽንፈትን ይከናነባሉ። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ኢትዮጵያዊነት ያቸንፋል።
Let me know that I'm so glad. And we can never. ሁለም ሰማት የምትሻ ሀገር ያልታደለች ናት ተብሏል። የባሰች ያልታደለች ሀገር ግን ሪብላ ስትጮህ ጠላት ሊቆራርጣት ሲገዘግዛት ወኡስትል ሰሚ የምትታጣዋ ናት። ኢትዮጵያ የወያኔ ተምች ኮራት ጊዜ ጀምሮ ያለኝት የባሰባትን መስላለች። ሄርማን ኮን የተባለ የጠገባ አሜሪካዊ በብጣቂ ወረቀት ላይ በለንደን ከተማ ጽፎ የወያኔን ባለስልጣንነት በህዝብ ላይ ሲጭን ሀቀኛ ልጆቿ ሲጮሁላት ተማሪዎች በአዲስ አበባ ተሰልፈው ሲሞቱላት ብዙዎች ያስተማረቻቸውና የከበሩባት ግን ከተዋት ለወራሪዋና ለገነጣ ጣይዋ ድጋፍ ሲሰጡ ታይተዋል። ወዲያውም ዘረኛው ቡድን በቀደደው ቦይ ለሽ ብለው ሊፈሱ የየበረሰባቸውን ቡድንና ተለጣፊ ድርጅት መስርተው በሽግግሩ ጉባኤ በፈረደበት ነፍጠኛ ላይ ከመዋጭ ከመለስ ዜናዊ ጋር አብረው በዋርቀው ይሸንሸን ገላዋን በኢትዮጵያ ላይ ዘፍነው ወያኔን ይታገሉ በነበሩት በኢሃፓና በኢዲሃቅ ላይ አላግጠው አገር አጥሾቹን ልጆቼ ብለው በአገራቸው ቁስል ላይ ጨው የነሰነሱትም ዛሬም የምንረሳቸው አይደለንም። ኢትዮጵያ ዛሬም የሚሞትላትን ልጅ የሚሰዋላትን ጀግና ትፈልጋለች። አገርናትና ዜጎች ተብዮች የት አሉ ማለቷም አያስደንቅም። ሲያልፍላትና ሲያምርባት ብቻ ውድ ሀገሬ የሚሏትን አትፈልግም። ለጫጫታው ከሆነማ ለአገር ነጻነት ሲሉት ቅንጣትም እርዳታ የማያደርገው ሁሉ ኢትዮጵያዬ እያለ ይዘፍንላታል። ትላንት ልጆቿን የፈጀው ሁሉ ዛሬ የኢትዮጵያዊ ምሳሌ እኔ ብቻ ነኝ ሊላት ይቃጣዋል። የቃል ክብርነት ቃሉን ለሚያከብር ብቻ ነው መባሉ እዚህ ላይ መነሳት ያለበት ነው። ወያኔ ምርጫ ብሎ በጀመረው የጠረዛ ቧልት ዙሪያ ድርጅት ተብለው የተመዘገቡና የሚወዳደሩ የሚለውን ዝርዝር ስናይም የዚህ መሰሪ ቡድን ከፋፍላቸው ተልኮ ምን ያህል እንደተሳካም እንገነዘባለን። ዘር ቆጥሮ ተደራጀው ያለው ቁጥሩ ቀላል አይደለም። የወያኔ እቅድ ውድቀቱ ግን ብዙዎች ኢትዮጵያዊነትን አንክድም ብለው መነሳታቸው ላይ ነው። መርዙ ግን ትላንትም ዛሬም ብዙዎችን አልበከለም ማለት ሐሰት ይሆናል። ኢህአፓ ከተመሰረተበት ከአራት አስርት ዓመታት በፊት ጀምሮ ስሙም ዓላማውም ተግባሩም አቋሙም ኢትዮጵያዊ ሆኖ የቀጠለ በመሆኑ ሀገር ሲል ሀገር ወዳድነት ሲል ከብዙዎች መለየቱ አልቀረም። አገር ፍቅሩ የይስሙላ ስላልነበረም አክራሪ ተብሎ ትምክተኛ አባ ኢትዮጵያ የአማራ ድርጅት ተብሎ በመጠቃት የከፈለው ዋጋ በቀላሉ አይገመትም። ኢህአፓ ሀገር ሲል በባንዲራ ዙሪያ ባዶ ቡራ ከረዮን በማሰማት የሟች ፍሬው ኃይሉን መከታ ጋሻይን በመስፈን ወይም ብዙሃኑ ሊገቡ በማይችሉበት ሆቴል መቶና ከዚያ በላይ መንገድ አዳሪ ህፃናትን ሊመገብ የሚችል ገንዘብን ባስወጣ መጠን ተሟሙቆ ኢትዮጵያ ሀገሬ ብሎ መጮህን ማለቱ አይደለም። ኢህአፓ ኢትዮጵያ ሲል መጀመሪያ ህዝቧ ማለቱ ነው። የህዝባ ቁጥር ደግሞ ከአጥንቶቹ ከ500 አንበልጥም ባይና ከዛሬዎቹ ከአድዋ ሽሬና አክሱም ማለትም ከአሻ ምርጦች ሌላ ማን ተቆጥሮ ከሚለው ባሻገር ሰፊውን ህዝብ የሚጠቀልል ነው። ስለዚህም የሀገር ትርጉም ሆነ በሀገር መኩራት ለሀገር መስዋዕት ሆነ ኢትዮጵያዊነት ለኢህአፓ ያለው ትርጉም ካስመሰዎች በጣም የተለየ ነው። አገርን ሲወዱ ሲያፈቅሩ ያው እንደ ልጅ ቢሆንም በአገር ስም ወንጀል ሲሰራ መቃወም ደግሞ ሀገራዊ ግዴታ ነው። በየአመቱ በአዲስ አበባ እየተካሄደ ያለው የራስ ተፈሪያኖች በዓል ለምሳሌ ወያኔ ለፖለቲካው ዓላማ ሊጠቀምበት መነሳቱን ስንጠቁም የማቱን ዘፋኝ ቦብ ማርሌን ሚና ለማሳነስ ሳይሆን አገር ሰላም ነው ወዘተ ብሎ በባህሉ ሊጠቀም የተነሳውን ወያኔን ለማጋለጥ ነው። መለስ ዜናዊና አስከሬኑን ታቀፈው የቀሩት ጀሌዎቹ ግሩም ድንቅ የሚሉት ክስተት የኛ አይጠቅኔ ወይም ፍዳመውን በማወቅም ነው። አገር ተቀምተናልና የመነሻችን መጀመሪያ ሁሌም ይህ ነው። ከመለስ ዘናዊና ሚስቱ ጋር በአደባባይ ለመጨፈር ፍላጎቱም ሆነ የዝቅጠቱ በሽታ የለብንም። በሸራተን ሆቴል ከነሰዩ መስፍንና ሰባት ነጋ ጋር መሳከር ወያኔን ተለማምጦ መነገድና ለመክበር መጣር ቤት መስራት ወዘተ ለኛ የትግላችን ግብ አይደለም። ማች መለስ ዘናዊ የሚጠላት ሀገር ፈላጭ ቆራጭ ሆኖ ሎሌው ዳዊት ዮሐንስ የፓርላማ አፈ ጉባኤ ወይም የወያኔ ቱሪናፋ ሆኖ ባለበት የፓርላማ ተመራጭ ነን በሚል ከደዋው ህዝብ ገንዘብ በደሞዝ መልክ ለመቀማትና ነጋ ጠባ ለመዋረድ ከቶም ፍላጎት የለንም። ይህ አይነቱ የቅሌት ፖለቲካ ሻልፍም አይነካካ ነው። ህዝብ ይቅደም ስንል የሀገሪቷ ህዝብ ሁሉ በዜጋነቱ እኩል ሆኖ የሚኖርባት ሀገርን ለመመስረት የምንችለው በዚህ መልክ ብቻ በመሆኑ ነው። ለዚህ ነው ኢሃፓ ትላንትም ዛሬም ትምክተኛነትንና ጠባብ በርተኝነትን ሲታገል የቆየውና እየታገለም ያለው ክልል አንደኛ ክልል 0 እንዳይኖር ማለት ነው። ሀገር ስንል ህዝብ ማለታችን እስከሆነ ድረስ ህዝብን ያጠፋ ሀገርን የሚገነባ ኃይል ሊኖር ይችላል ብሎ ኢሃፓ አይቀበልም። ስለዚህም ጸረ ህዝቡ የመንግስቱ ኃይለ ማርያም አገዛዝ በሀገር አጥፊነት ይፈረጃል እንጂ ትዝታዎቼ ወይም ነበረ በሚል አረመኔን ፍራት ሊያቆነጃጁ የጣሩ ካሉት ጋርም አይሰለፍም። ማን ይቀስ የደማ ነውና ያ ሁሉ የፈሰሰ የህዝብ ደም ዛሬ ያንን ፍራት ሊሞሽሩ የሚነሱትን ሁሉ ይወነጅላቸዋል። የአጼ ኃይለ ስላሴ ምስል በአብዮት ወይም መስቀል አደባባይ ሲታይ ኃይሌ ኃይሌ ብሎ ሲዘፍን ያ ያጸው ፍራት የፈጀውና ያሰቃየው ንጹህ ኢትዮጵያዊ መርሳት የማንችለው እኛ ዳግም ህዝብ ሊገደል ነውና መቃወማችን የግድ ነው። መሰረቱ ለህዝብ አንድነት ትግል ሲካሄድ የአገሪቷን መከራ ከመያዙት ጎን የነበሩ በህዝብ ፍጅት የተሳተፉ ሀገርን ከበዝባሽ ጋር አብረው የተቀራመቱና ሀገርን አጥፊን አገዛዝ ያገለገሉ ሁሉ ዛሬ ተመልሰው ከኛም በላይ ኢትዮጵያዊ ላሳር ብለው ሳይፍሩ ከመሰም በተጨማሪ ለሀገር ሲታገልና ሲሰቃይ የባጀውን ኃይል ለመወንጀል ሲነሱ መታዘቡ መቼም የምጸት ንጸት ሆኖ ይገኛል። ሀገር ወዳድ ከሆነን የመጣውን ፍራት እናት ለልጇ የምትሰጣውን ልጅን ሲወዱ ከነንትኑ ፍቅር መስጠት አይቻልም አይጠበቅም። ያገዛዘንትኑ ሀገር አጥፊ ነው ሁሌም። ሀገርና መንግስት አንድ አይደሉም። እንኳን በእብሪት በስልጣን የተሰየሙ ጸረ ህዝብ ኃይሎች ቀርቶ በህዝብ ምርጫ እንኳን ለስልጣን የበቃ ኃይል ሀገርን ተክቶ ሊቆም አይችልም። ሀገር ወዳድነን ስንል በሀገራችን እንኮራለን ስንል በሀገርስም አገዛዙ ወንጀል ሲፈጽም እሰየው እንላለን ገበና ብለን ደብቀን እናቀበጭባለን ማለት አይደለም። ያፋ ቀደም ሲል በደርግና ዚያድ ባሬ ጦርነት ጊዜ የወሰደውን አቋም በተመለከተ አረመኔው የመንግስቱ ኃይለ ማርያም ቡድንና ጽፍሮቹ ያንንም ዛሬም ድርጅቱ ዚያድ ባሬን ሶማሌን ደገፈ ብሎ ቢቀላምዱ የኢሃፓ አቋም ግን የሶማሊያን ወረራ ተቃውሞ ደርግም ይህንን በመጠቀም ተቃዋሚን ሊያጠፋ መነሳቱን ጠቁሞ የኦጋዴን ህዝብም መበደሉን መርሳት አይገባም የሚል ነበር። ዚያድ ባሬም መንግስቱን በህዝብ ትግል ካልተወገዱ ህዝብን ያፋጃሉ ነበር ያለው። በወያኔና ሻቢያ ጦርነትም ወቅት ኢሃፓ የወያኔ ድንገተኛና የይስሙላ ኢትዮጵያዊነት ሊዋጥለት ስላልቻለ ህዝብ በመለስ ዘናዊና ጽፍሮቹ ፕሮፖጋንዳና ቅስቀሳ ሳይወናበድ በቀውሱ ተጠቅሞ ሀገርን እንዲያስከብር ጠቁሞ ነበር። ከመለስ ጎን ቆሞ ገንዘብ ለግሶ የመለስን ወያናዊ እርምጃ ሁሉ ደግፎ እሪ አላለም። በመለስ ትዕዛዝ ስር ያለ ጦርም አሰብን ያስመልስልናል ብለው ለባረቁት የሰጣቸው መልስ አይሞኞች ስንት የተታለሉ የሚል ነበር። በመለስ ተዛዝም ኤርትራኖች አላግባብ ሲባረሩ በቅድሚያ መለስ ወደ እናት ሀገሩ ይመለስ አለ እንጂ ያፋ ይህን ሀገር አስገማች ህገወጥ እርምጃ አልደገፈም። ከባድመ መልስ ወደ መለስ ብለው ሊያዘናጉ የሞከሩትንም አጋልጧል። ቀንበር ከተሸከሙ በኋላ መንፈራገጥ እንደማይጠቅም አሳስቧል። ዛሬ ግልጽ እንደሆነውና ትላንት አብረውት ህዝባችንን ሲያሰቃዩ የነበሩና ዛሬ የለም ተቋሚ ነን እያሉ ያሉ ግለሰቦች እንደመሰከሩት መለስ ዜናዊ አቋሙ መቼም ቢሆን ኢትዮጵያዊ አልነበረም። በአገር ፍቅር ሽፋን አድርባዎች ከገዢው ቡድን ጋር ሊሞዳሞዱ ሲነሱ በቀስ በቀስ ለውጥ ሽፋን የደላቸው ለወያኔ ጊዜን ሰጥተው በአገር ቅርጫው ሊካፈሉ ሲጥሩ ኢያፓ አደናቃፊ ጋሬጣ መስሎ ቢታያቸው አልተሳሳቱም። ነጋጠባ ቢዘምቱበትም አይደንቅም። ለኢያፓ ሀገር ማለት በቅድሚያ ህዝብ ነው፣ ምርጦች ወይም የገዢው ቡድን ጽፍሮች ማለት አይደለም። በአገሩ ሲኮራ በህዝብ ነው የሚኮራው፣ በመለስ ዜናዊ አይኮራም። ጸረዝቦች ቢደነቁ ቢሸለሙ በውልደት ኢትዮጵያዊ ናቸውና ብሎ አይኩራራም። ሰፊው ህዝብ፣ አርሶ አደሩ፣ ላብ አደሩ፣ መንገድ አዳሪው፣ ድሃው ህዝብ ምን ይላል? ምን ተጠቅሟል ነው ዋናው ጥያቄ። የወያኔ ኢትዮጵያ የኢትዮጵያውያን ኢትዮጵያ አይደለችም። ስለዚህ በጅምላና በደፈናው አንኮራባትም። በቅድሚያ ሀገራችንን ከቀማኛ ማስመለስ አለብን ማለት ነው። የሀገራችን ባለቤትና ባለመብት ዜጋ መሆን አለብን። የአክሱም ሐውልት ተመለሰ ብሎ ለመፈንደቅ የሀገራችንን ቅርስ እየቸበቸበ ካለ አገዛዝ ጋር መስመር መግጠም የለብንም። ሟች መለስ ዜናዊ ትናንት ጠግቦ ሳለ የአክሱም ሐውልት አይመለከታችሁም ያለንን ልንረሳ አይገባም። ዋናውን ጉዳይ ከረሳን ማለትም ውሉን ከሳትን ሁሉም ይፈታብናልና ነው። ህዝብ ደግሞ ትላንትን ከረሳ መከራውን ዳግም መሸከሙ አይቀሬ ነው። የወያኔ ጭፍሮች ደር ብለው ሲጨፍሩ ልንቀላቀል ቀርቶ በቦታው መገኘት የለብንም ማለት ነው። ዛሬ ሀገር ወዳድ ነን ብለው ግን ስራቸው ለወያኔ እድሜ ቀጣይ ሆኖ ያሉትን በተመለከተ ህዝብ ነቅቶ ማወቅ አለበት። እንክርዳዱንና ስንዴውን መለየት የግድ ነው። ሁሉም ጸረ ህዝብ አገዛዝ ህሊናቸውን በወዳቸው የለወጡ ሎሌዎችና ቀጥረኞች አሉት። በአምባገነኑ ዙሪያ ተኮልኩሎ ፍርፋሪ እየለቃቀሙ አንዳንዴም የተቃዋሚ ጭምር እያጠለቁ ህዝብን ለማወናበድና ከፋፍለው ለገዢው ቡድን ሰለባ ለማቅረብ የሚራወጡ ነበሩ፣ ዛሬም አሉ። ሀገር ወዳድ ነን ቢሉም የሚያስቀድሙት የራሳቸውን አይታክቴ ከርስ ነው። ወይስ የሀገርን ጥቅም ብሎ መጠየቅ ያሻል? ኢትዮጵያ ሀገሬ ያለ ሁሉ በእውን የዚች መከረኛ ሀገር ሀቀኛ ልጅ አይደለም። ይሞትላታል፣ ይሰቃይላታል፣ ማለትም ለሰፊው ህዝብ ይታገላል ወይስ ከመለስ ዜናዊ ቡድን ጋር ይሞዳሞዳል? ለሹመት ለወንበር ይዋደቃል? ማን ነው ሀገር ወዳድ? ማን ነው የኢትዮጵያ ሀቀኛ ልጅ? ወያኔ ጸረ ኢትዮጵያ መሆኑ ግልጽ ነውና ከመለስ ዜናዊ ሰምሮና ተባብሮ ያለ ሁሉ በሀገር ወዳድነት ሊፈረጅ አይችልም። ለከርስ አደር ሀገሩ ሆዱ ነው። ይህን መቼም መዘንጋት የለብንም። ኢያፓ በበኩሉ ግን የትግል ታሪኩን የሰማቱን ተጋድሎ የዛሬም ፍጹም ኢትዮጵያዊ ይዘቱንና አቋሙን ዋቢ በማድረግ ድርጅቴ ኢያፓ ሀገሬ ኢትዮጵያ ብሎ አፉን ሞልቶ መናገር ይችላል። ለማንም ባድ ኃይል ተጎንብሶ ሀገርን አልሸጠም አልከዳምና የሚያፍርበት ታሪክ የለውም። ሀገር ሲል ህዝብ ነውና የጠባቦችና የትምክተኞች ነቀርሳም አልነካውም፣ ወደፊትም የሚነካው አይሆንም። ለህዝብ የሚታገል ለኢትዮጵያ የቆመና የሚዋደቅም ነውና ባዕድም ሆነ የመለስ አገዛዝ ለሚወዘውዙት እንቁልልጭና ፍርፋሪ ውሰድ አይቅበረበርም። ታሪክና ህዝብ ምስክሩ ናቸው። ለዚህ ነው ከሃዲዎች እየዘመቱበት በዘመቻቸው ሀቀኛ ኢትዮጵያዊነቱን ሳይወዱ የሚመሰክሩለት።
Oh,
ዲሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ለስራ ቅጽ 43 ቁጥር 4 መጋቢት ሚያዝያ 2010 ዓመተ ምህረት ህዝባዊ ትግልና የሽግግር ጥያቄ ካለፉት ጥቂት አመታት ወዲህ ዘረኛውንና አምባገነኑን የወያኔ አገዛዝ ለማስወገድ ብርቱ መስዋዕትን ያስከፈለ ህዝባዊ አመጽ ተካሂዷል። በተለያዩ አካባቢዎችና በልዩ ልዩ የህብረተሰብ ክፍሎች ጠበብ ያሉ ጥያቄዎችን በማንሳት የተጀመረው ህዝባዊ የተቃውሞ እንቅስቃሴ በሂደት አድማሱን አስፍቶና በርካታ ታጋዮችን አካቶ የትግሉን ኢላማ አገዛዙን ወደ ማስወገድና ስርዓቱን ወደ መለወጥ አሳድጎ የሞት የሽረት ግብ ግብ በማካሄድ ላይ ይገኛል። የትግሉ ግብ ገና ከዳር ባይደርስም በየአካባቢው የተካሄዱት ህዝባዊ እንቅስቃሴዎች አድማዎችና አመጾች አገዛዙን አሽመድምደውታል። አከርካሪውን መተው አዳክመውታል። በተእቤት የተወጠረውን ቡድን በተከላካይ ድባብ እንዲሸበብ አድርገውታል። በየጊዜው እያደገ በመጣው ህዝባዊ እንቅስቃሴ ምክንያት ገዢው ክፍል በውስጥ መከፋፈልና መሰንጠቅ ደርሶበታል። ያልተቋረጠ ግምገማ እንዲያካሂድ ተገዷል። ጥፋተኛ ነን ብሎ በይፋ ወንጀሉን ለመናዘዝ በቅቷል። የኃይል ሚዛኑ ከአገዛዙ ወደ ህዝቡ እያጋደለ መምጣቱንና በመጨረሻም የአመጹ ጎርፍ ጠራርጎ እንደሚወስደው በሚገባ የተረዳው የወያኔ ቡድን ራሱን ከጎርፉ ማዕበል ለመከላከልና የስልጣን ዘመኑን ለማራዘም አዘናጊና አደናቃፊ እርምጃዎችን አጠንጥኖ ተግባራዊ በማድረግ ላይ ይገኛል። በከፍተኛ ግለት እየተከታተለ የነበረውን ህዝባዊ አመጽ ቀዝቃዛ ውሃ ደፍቶ ለማቀዝቀዝም ሆነ አንገቱን ቀልቶ እስከናካቴው ለማስወገድ ባንድ በኩል በህዝብ ተጠልቶ የነበረውን መሪ ተብየውን አውርዶ የህዝብ ቋንቋ በሚናገርና ያልተጨበጠ ተስፋ በሚሰንቅ ሌላ ጠቅላይ ሚኒስትር ሲተካ፣ በሌላ በኩል አመጹን በኃይል ለመደምሰስ ያስቸኳይ ጊዜ አዋጅ አውጇል። በአዲሱ የወያኔ መሪ አማካኝነት በርካታ የአስተዳደር ለውጦችና መስተካከሎች እንደሚደረጉ፣ የተሟላ ዴሞክራሲ እንደሚኖር፣ ነጻ ምርጫ በተግባር እንደሚውል ወዘተ እየተለፈፈ፣ በሌላ በኩል በኮማንድ ፖስት አማካኝነት ታጋዮች እየተለቀሙና እየተገደሉ ትግሉን ለማኮላሸት ከፍተኛ ጥረት ሲደረግ እያየን ነው። ጠቅላይ ሚኒስትር ተብየው በዚያው በድርጅቱ የተሰየመ መሆኑ ግልጽ ሊሆንም የስልጣን ሽግግር ተደረገ በሚል ከበሮ እየተደለቀ በተለያዩ ስብሰባዎች ላይ ምርጥ ምርጥ ቃሎች በመጠቀም ያልሆነ ተስፋ እየተሰጠ አባላት በአዲስ መልክ እየተመለመሉ በዳያስፖራው ሳይቀር ይህንን ጉዳይ የሚያሳኩ ክፍሎች ተልእኮ እየተሰጣቸው የህዝብን የትግል መንፈስ ለማሸሽ የሚደረገው እንቅስቃሴ ከጊዜ ወደ ጊዜ እየጨመረ ነው። በሌላ በኩልም የወያኔው ቡድን ድርጅታዊ አቋሙን እያጠናከረ ለጥቅም ያደሩትን በአዲስ መልክ እየመለመለ በወታደሩና በጸጥታው በኩል ተከስቶ የነበረውን ክፍተት እያሟላ ለሌላ ዙር ያምባገነን አገዛዙ ሁኔታውን እያመቻቸ መምጣቱ የሚታይ ሆኗል።
በታረሙ ላይ የሚገኘው አገዛዝ የኋላ ኋላ መወገዱ የማይቀር ቢሆንም በሚወስዳቸው ጥገናዊ የማስመሰያ ለውጦች የዜጎችን አስተሳሰብና አስተያየት ለማስለወጥና ከትግሉ ለማዘናጋት በከፍተኛ ደረጃ በሁሉም መስክ እየጣረ ነው። አምባገነንና አፋኝ የሆነው የወያኔ አገዛዝ ስርዓት ሙሉ በሙሉ ተወግዶ በዲሞክራሲያዊ ስርዓት ካልተተካ በስተቀር ያገራችን ስር የሰደደ ችግር ይፈታል ተብሎ የሚታሰብ አይሆንም። አዲስ ጠቅላይ ሚኒስትር ከመሾም ጀምሮ በተከታታይ ይወሰዳሉ ተብለው በአገዛዙ በዲስኩር መልክ የቀረቡ እቅዶች ስልጣን ለማራዘሚያ የተቀየሱ ሴራዎች ናቸው እንጂ ስርዓቱን አስወግደው መሰረታዊ ለሆነው የዲሞክራሲያዊ ስርዓት በር የሚከፍቱ አይደሉም። አሮጌውን ጠቅላይ ሚኒስትር አውርዶ በአዲስ የተካው የወያኔ ጭምብል ኢህአዴግ መሆኑ እየታወቀና የሹመቱ ዝውውር በአንድ ድርጅት ውስጥ ባሉ ግለሰቦች መካከል መሆኑ ግልጽ ሆኖ ያለ የስልጣን ሽግግር ተደረገ ተብሎ ከበሮ እየተመታለት ያለው ዘፈን ሊበዛ ተተራ ቀልድ ሊያልፍ አይችልም። ላለፉት 27 ዓመታት የመንግስት ማዕከል የሚባለውን የወታደሩን የጸጥታውና የፍርዱን ተቋም እንዲሁም ቢሮክራሲውን ተቆጣጥሮ ኢህአዴግ የሚባለውን ጭብል እንዳሻው የሚነዳው የወያኔ ድርጅት በመሆኑ ተሰየመ የተባለው ጠቅላይ ሚኒስትር የዚህ የድርጅት ፖሊሲ አስፈጻሚ እንጂ በግሉ የሚያቀርበው የሚያስፈጽመው ፖሊሲ የለም። ለሰቡ ድርጅቱ ለሚመረበት ለዴሞክራሲያዊ ማዕከላዊነትና ለአብዮታዊ ዴሞክራሲ መርህ ተገዥ በመሆን የወያኔን ፖሊሲ ለማስፈጸም ኃላፊነትና ግዴታ አለበት። የተለየ ሰብእና አለው ቢባል እንኳን የራሱን ፖሊሲ ለመቀየስም ሆነ ተግባራዊ ለማድረግ አቅሙም ሆነ የስልጣን መሰረት የሌለው መሆኑ ግልጽ ነው። የወያኔ አገዛዝ ተንከባሎ ለመውደቅ አፋፍ ላይ በደረሰበት ባሁን ወቅት በአንድ በኩል አገዛዙን ከመጠን በላይ አግዝፈው የሚያዩና በህዝባዊ ትግሉ ምንም ተስፋ የሌላቸው ወገኖች በሌላ በኩል ወያኔ የሚወስደውን የማዘናጊያ እርምጃዎች በመንተራስ ለወያኔው አምባገነን አገዛዝ ህይወት ለመስጠትም ሆነ ራሳቸውን ስልጣን ላይ ለማስቀመጥ የቋመጡ ክፍሎች የተለያዩ ሐሳቦችን ሲሰነዝሩ ይደመጣሉ። በአዲሱ ጠቅላይ ሚኒስትር አማካይነት ወደ ዴሞክራሲያዊ ስርዓት ሽግግር ማድረግ ይቻላል ከሚሉት ጀምሮ በምርጫ ሂደትና በአስፈጻሚ አካሎች ላይ የተወሰነ ጥገናዊ ለውጥ ከተደረገ ተቃዋሚ ኃይሎች በምርጫ ስልጣን ሊይዙ የሚችሉበት መንገድ ሰፊ ነው በማለት እየተቀነቀኑ ያሉ ሐሳቦች ከሀቅ ጋር የተጣሉ መሰረታዊ ጭብጥነት የሌላቸውና ከማይጨበጥ ምኞት ወይም ከስልጣን ጥማት የሚመነጩ ናቸው። የወያኔ ቡድን የሚቆጣጠራቸው የወታደራዊና የጸጥታ ተቋማት እንዳሉ ሆነው ነፃ የሆነ ሽግግር ይካሄዳል ማለት ተጨፈኑና እናታላችሁ ከማለትና የወያኔን አገዛዝ አስመሳይ ቀለም ቀባብቶ ዘረኛ ስርዓቱን እንዲቀጥል ከመፍቀድ ውጭ ሌላ መልእክት አያስተላልፍም። ባሽዋ ላይ የተገነባውን ዘረኛ ያገዛዝ ግድግዳ በሽምብራ ገር ፈለስኖ ለሳስኖና አውሸልሽሎ የስልጣን እድሜውን ለማስረዘም የተቃጣ ሙከራ እንደሆነ መቆጠር አለበት። የህግ አውጭና ተርጓሚው ተቋማት በፈራጅ ቆራጭ እዝ ወድቀው አፋኝና ገዳይ ደንቦች ህግጋት ሳይወገዱ እንዳሉ ሆነው የሽግግር መንግስት ተቋቁሞ ሰላማዊ ሽግግር እውን ይሆናል የሚሉ ራሳቸውን ከማስተላለፍ አልፈው ተርፈው ወቅታዊ ጥያቄዎችን የሚያዳፍኑ ናቸው። የኢትዮጵያን ህዝብ መሰረታዊና ስትራቴጂያዊ ወይም ዘላቂ ጥያቄዎች አጥባጫ ለማፍሳት የተቃጡ ጥረቶች ናቸው። በአንድ ቡድን ቁጥጥርና የበላይነት ስር ያሉት መንግስታዊ ተቋማት መሰረታዊ ለውጥ ሳይደረግባቸው የእርቅ ስብሰባ በማድረግና አንተም ተው አንቺም ተይ በመባባል አገሪቱን ከገባችበት ችግር ወጣ ወደ ዴሞክራሲያዊ ሽግግር ልታመራ ትችላለች ብለው የሚመኙ አሉ። ምኞትን ወደ ተጨባጭ እርምጃ ለመተርጎም ግን መነሻን በሐቅ ላይ አድርጎ መንቀሳቀስ ያስፈልጋል። አሁን የሚታየው የወያኔ ግትር አቋም ካልተነፈሰ በስተቀር ወያኔ ወደ ክብ ጠረጴዛ ሊመጣ የሚያስገድደው ሁኔታ ተፈጥሯል ማለት የሚቻል አይደለም። ተገዶ መምጣቱ ግን አይቀርም። ተገዶ ለመምጣት የሚጣደፈው በሁለንተናው ዘርፍ እርቃነ ስጋውን ሲቀርብ ብቻ ነው። በወቅቱ ሁኔታ መንግስትን መንግስት የሚያደርጉትን የኢኮኖሚውን፣ የማህበራዊውን፣ የፖለቲካውን፣ የጸጥታውን፣ የአገርና የውጭ ንግዱን፣ መከላከያውንና ፕሮፓጋንዳውን፣ የመጨቆኛ ተቋማትና መገልገያዎቹን ሁሉ ሳይቀር አጠቃሎ ተቆጣጥሯል። የምነትና የትምህርት መስጫ ተቋማትንም ሰርስሮ ገብቶ አፍኗቸዋል። በአገሪቱ ከሰማይ በታችና ከምድር በላይ ተፎካካሪ በሌለው ዘዴ ማንም በማይሻማውና በማይተናኮለው መንገድ በፍጹማዊነት ሁሉንም በእጁ አስገብቷል። ይህ እውነታ በግሃድ በሚታይባት አገር ወያኔ ለእርክና ሰላም ያስባል ብሎ መመኘት ከንቱ ነው። እስከዛሬ እንዳየነው ስንቶቹ ህዝብን ከተው ቢለምኑትም በእንቢታ አካፈራቸው እንጂ ስምምነቱን አልቸራቸውም። ትላንትም ሆነ ዛሬ የኢትዮጵያ ህዝብ መሰረታዊ ጥያቄ ስርነቀል የሆነ መሰረታዊ ለውጥ እንጂ የጥገና ለውጥ አይደለም። ይህ ጥያቄ በአግባቡ እስካልተመለሰ ድረስ ህዝባዊ አመጽ ይቀጥላል እንጂ አይቆምም፣ ሊያቆመው የሚችልም ምድራዊ ኃይል ሊኖር አይችልም። ዴሞክራሲያዊ ስርዓት ከአንድ ገዢ ቡድን በሚደረግ ችሮታ ወይም መልካም ፈቃድ የሚገኝ አይደለም። ያው ሆኖ ለዘለቄታ ሊቆይ የሚችለውም በአንድ ገዢ ቡድን ፍላጎት ወይም በጎ ምኞት ሊሆን አይችልም። ዴሞክራሲያዊ ስርዓት የህዝብ ትግል ውጤት ነው። ህልውናውን አስፍኖ ለዝንተ ዓለም ተጠናክሮ ሊቆይ የሚችለውም በህዝብ ተሳትፎና ትብብር እንዲሁም ተከላካይነትና ዘበኝነት ነው። ዴሞክራሲያዊ ስርዓትን እውን ለማድረግ በመጀመሪያ የአምባገነኑን አገዛዝ የመጨቆኛ መሳሪያ ማምከን ያስፈልጋል። አምባገነኑ ኃይል መሰረት ያደረገውን ኃይልና ስልጣን ወደ ህዝብ ማዛወር ያስፈልጋል። አምባገነኑ አገዛዝ ከስልጣኑ ከተወገደ በዴሞክራሲያዊ የሽግግር ሂደት ህዝቡ የስልጣን ባለቤት የሚሆንበትን መሰረት መገንባት ይቻላል። ለዴሞክራሲ ስርዓት የሚደረገው ሽግግር እንዴት ይመጣል? ዓላማው ምንድነው? ሂደቱስ ምን አይነት መልክ ይኖረዋል? ተግባራቱስ ምንድናቸው? እነማን ይሳተፉበታል? ተልእኮውስ ለምን ያህል ጊዜ ይሆናል? የሚሉት መልስ የሚያስፈልጋቸው ወሳኝ ጥያቄዎች ናቸው። አምባገነን አገዛዞች በህዝባዊ አመጽ ወይም በመፈንቅለ መንግስት ሲወገዱ የሽግግር ጥያቄ ሁል ጊዜ ይነሳል። አምባገነን አገዛዝ አከርካሪውን ተመቶ ለህዝባዊው አመጽ ካልተንበረከከ የሽግግር ጥያቄ ሊነሳም ተግባራዊም ሊሆን አይችልም። ለረጅም ዓመታት በአምባገነን እስር ቤት ሲማቅቅ የነበረውን ህዝብ እስከ ወዲያኛው ነጻነትና ፍትሃዊ መብት ለማጎናጸፍ የከበበው አጥር መፈራረስ ይኖርበታል። የሚጓዝበት ጎዳና መጠረግ አለበት። ዴሞክራሲያዊ ሽግግር መጪው ትውልድ እስከ ዝንተ ዓለሙ በማንኛውም ጊዜ ከሚነሳ አምባገነን ወታደራዊ ኃይል ሆነ አስመሳይ ቡድን መብቱን ለሚጠብቅበት ዴሞክራሲያዊ ስርዓት መሰረት የሚጥል መንገዱን የሚያስተካክልና የሚጠርግ ክስተት ነው። ስለሆነም የሽግግሩ አብይ ዓላማ የሀገሪቱ የወደፊት እድል ባንድ ነፍጥ በታጠቀ የፖለቲካ ቡድን እጅ በድጋሚ እንዳይወድቅ ለማድረግና ወሳኙና አድራጊ ፈጣሪው ህዝብ ብቻ መሆኑን ለማረጋገጥ ነው። ይህን ለማድረግ ቢያንስ ሁለት ወሳኝ እርምጃዎችን መውሰድ ይጠይቃል። አንደኛው ለዓመታት አምባገነን ስርዓት ገንብቷቸው የነበሩትን አፋኝ ህጎች ተቋማትና መዋቅሮችን ማፈራረስና ዴሞክራሲያዊ ባህሪን ባጠለቀ አዲስ መልክ ማዋቀር፣ ሁለተኛው ደግሞ ለዴሞክራሲያዊ ስርዓት መሰረት ሊሆኑ የሚችሉት የሰብአዊና ዴሞክራሲያዊ መብቶች በቋሚነት ሊጠበቁ የሚችሉበትን፣ ነጻነት ሊጠበቅ የሚችልበትን፣ ህዝብ የስልጣን ምንጭና ባለቤት የሚሆንበትንና ድምፁ በሚገባ የሚከበርበት ሁኔታን ማመቻቸት፣ ተቋማትንና መዋቅሮችን መገንባት፣ ለዴሞክራሲያዊ የስልጣን ሽግግር መሰረት የሚሆኑ ሁኔታዎችን መፍጠር፣ ከህገ መንግስቱ ጀምሮ ከህዝቡ ፍላጎት ውጭ የተካተቱ የህግ አንቀጾችን በህዝብ ምርጫና ይሁንታ እንዲወገዱ ማድረግ፣ የወታደሩንና የጸጥታ ተቋማት ተዋጽኦና ሚዛናዊነት አገራዊ መሆናቸውን መጠበቅና ከማንኛውም የፖለቲካ ቡድን ቁጥጥር ውጭ እንዲሆኑ ማድረግ ነው። ይህ እውን ሲሆን ብቻ ነው በእርግጥም በሀገሪቱ ዴሞክራሲያዊ ስርዓት ሰፍኗል ለማለት የሚቻለው። በሽግግር ሂደት ወቅት የሚመሰረተው የሽግግር መንግስት ካለበት የኃላፊነት ተግባራት አንዱና ዋነኛው የአምባገነኑ ኃይል ሲወድቅ በሀገሪቱ ውስጥ የሚፈጠረውን የአስተዳደር ክፍተት መሙላት፣ ሰላም እንዲሰፍ፣ ህግና ስርዓት እንዲከበር ማድረግና የሀገሪቱን የዕለት ተዕለት አስተዳደራዊ ተግባራትን ማካሄድ ነው። ተግባሩና ኃላፊነቱ ግን በዚህ የተወሰነ አይደለም። የወያኔ አምባገነን አገዛዝ ከተወገደ በኋላ መጀመሪያ የሚነሳው ጥያቄ ህገ መንግስቱ ምን መሆን አለበት የሚለው ነው። ለአለፉት 27 ዓመታት በስራ የዋለው የወያኔ ህገ መንግስት በወያኔ የተቀረጸ የወያኔ የፖለቲካ ፕሮግራም ከመሆኑም በላይ ኢትዮጵያዝ ነጻ በሆነ ሁኔታ ያላጸደቀው መሆኑ ግልጽ ነው። ስለሆነም አንደኛ ህገ መንግስቱ እንዳለ ይቀጥል አይቀጥል ወይስ ይቀየር? ከተለወጠስ ለውጡ ምን ማስካተት አለበት የሚሉ ጥያቄዎች በህዝብ ውይይትና ይሁንታ መልስ ማግኘት አለባቸው። የመገንጠልን መብት የሚፈቅደው አንቀጽ 39 እና ለበርካታ ዜጎች ህይወት መጥፋት ሆነ ከቤት ንብረታቸው መፈናቀል ምክንያት ከመሆን አልፎ የኢትዮጵያን ህልውና አደገኛ ሁኔታ ላይ ያደረሰው በጎሳ ላይ የተመሰረተው የክልል አገዛዝ ለህዝባዊ ውይይትና ውሳኔ መቅረብ አለባቸው የሚለው የበርካታ ዜጎች አስተያየት መሆኑ መሰመር አለበት። ህገ መንግስት ተብየው ሰነድ ለወያኔ እንዲያመች ተብሎ የወጣ በመሆኑ መቀየሩ የማይቀር መሆኑን አብዛኛው ህዝብ ያምናል። ሁለተኛ የህዝብ ተወካዮች ምክር ቤት ምን መልክ መያዝ አለበት? አስተዳደሩስ ፕሬዝዳንታዊ አስተዳደር ወይስ በጠቅላይ ሚኒስትር የሚመራ ስርዓት ይሻላል የሚሉት ሊነሱ የሚችሉ ጥያቄዎች ሲሆኑ አሁንም በህዝብ ውይይትና በህዝብ ውሳኔ ለዘለቄታው መፍትሄ ሊሰጣቸው ይገባል። የሽግግሩ መንግስት ከህግ አዋቂዎችና ተመክሮ ካላቸው እንዲሁም በህዝብ ከተመረጡ ዜጎች የሚውጣጣ የህገ መንግስት አዘጋጅ ጉባኤ መመስረትና በዚህ አካል አማካኝነት የሚቀርቡ ማሻሻያዎች በህዝብ ውይይትና ውሳኔ ህዝብ እንዲጸድቅ ማድረግ ኃላፊነት አለበት። ሶስተኛ የወታደሩና የጸጥታው ክፍል ንጻና ገለልተኛ የሚሆንበትን መንገድ ማመቻቸት ነው። ወያኔ ስልጣን ከያዘ ጀምሮ የወታደሩንና የጸጥታውን ተቋማት በቁጥጥር ስር አድርጎ የፈላጭ ቆራጭ አገዛዙን ዘርግቶ ቆይቷል። የጸጥታው ተቋም 100% ከላይ እስከታች በወያኔ አባላትና ካድሬዎች ቁጥጥር ስር ያለ ሲሆን የወታደሩ ተቋም የዋና ዋናዎቹ የአዛዥ ቦታዎች ሆነ ከወታደሩ ተቋም ጋር በተያያዙ እንደ መከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን አይነተኛ ኢኮኖሚውን መዝረፊያ ቅርንጫፍ አካሎች በወያኔ አባላት የተያዙ ሲሆን በሌላውም የወታደሩ ክፍል የወያኔው ድርጅት ትርሻ ከፍተኛ መሆኑ ይታወቃል። የሽግግሩ መንግስት የተወሰነ ኮሚሽን በማቋቋም አንደኛ የወታደሩን ተቋም ይዘትና ተልእኮ ማስተካከል ይጠበቅበታል። የወታደሩ ተቋም ነጻና ገለልተኛ የሚሆንበትን መንገድ ቀይሶ ተግባራዊ የሚሆንበትን መንገድ ማዘጋጀትም ይኖርበታል። በተመሳሳይ መልክ የፍርድ፣ የፍትህ፣ የአስተዳደር ሌሎች ተቋማት ከአንድ ቡድን ቁጥጥር ስር ለዘለቄታው የሚወገዱበትን መንገድ ያመቻቻል። የሽግግር መንግስቱ ሌላው አብይ ተግባር በህዝብ የተመረጠ ፓርቲ ወደ ስልጣን ሊወጣ የሚችልበትን ሁኔታ ማመቻቸት እንዲሁም የምርጫ ህጉን ማዘጋጀት በማንም ድርጅት ወይም ቡድን ቁጥጥር ስር ያልሆነ ነጻ አስመራጭ ኮሚሽን የሚቋቋምበትና በአጠቃላይ ነጻና ርቱዓዊ ምርጫ ሊካሄድ የሚችልበትን ደንብና አሰራር ማዘጋጀት ይሆናል። የሽግግሩ መንግስት ከላይ ከተጠቀሱት አብይ ተግባራት ውጭ በርካታ ተግባራትና ኃላፊነት ይኖሩታል። የሽግግር ሂደት ተግባራትና ኃላፊነት ሊከናወኑ የሚችሉት በሁለት ዋና ዋና አካላት አማካኝነት ነው። የመጀመሪያው የሽግግር ምክር ቤት ሲሆን ሁለተኛው በዚሁ የሽግግር ምክር ቤት የሚሰየመው የአስተዳደሩን ስራ የሚሰራው የሽግግር ጊዜ አስተዳደር ነው። የሽግግሩ ሂደት ሁሉም ሐሳቦች የሚበራዩበትና በውይይት በመከከረና በድርድር እንዲሁም በህዝብ ውሳኔ የጋራ ስምምነት ላይ የሚደረስበት ሲሆን የሚቋቋመው ምክር ቤት የሁሉንም ህብረተሰብ ፍላጎት የሚያካትት ይሆናል። የተደራጁ የፖለቲካ ኃይሎች፣ የሙያ ማህበራት ተወካዮች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች፣ የሃይማኖት አባቶች እንዲሁም የህዝብ ተወካዮች የሚሳተፉበት ይሆናል። የሽግግር ዘመንም በስምምነት የሚወሰን ይሆናል። ውይይቱና ስምምነቱ እንዲሁም ህዝበ ውሳኔ የሚያስፈልጋቸው በርካታ አበይት ጉዳዮች የሚከናወኑበት ወቅት መሆን ስለሚችል ምናልባት ከሁለት እስከ አራት ዓመታት ቢሆን ይመረጣል። የሽግግሩ ሂደት ህብረተሰቡ በመላ ተሳታፊ መሆን አለበት ይገባዋልም። የሽግግሩ ሂደት ለዴሞክራሲያዊ ሂደት መንገድ ሊከፍት የሚችለው ህዝቡ በአጠቃላይ ተሳታፊ ሲሆን ነው። በአንድ ግለሰብ ወይም ቡድን መልካም ፈቃደኝነት ሊካሄድ አይችልም አይገባውም። ይህ አይነት አካሄድም ለዴሞክራሲያዊ ስርዓት ሳይሆን ለአምባገነን ፈላጭ ቆራጭ አገዛዝ በር መክፈቱን በታሪካችን ሁለት የታሪክ ማገናዘቢያዎች ስላሉን፣ የመጀመሪያው በ1967 ዓ.ም የአጼ ኃይለ ሥላሴ መንግስት ሲገረሰስ የተደራጀው ወታደር ራሱን የሽግግር ኃይል አድርጎ ማቅረቡ የሚታወስ ሲሆን ያባንደ ድርጅት ለሽግግሩ ሂደት የጊዜያዊ ህዝባዊ መንግስት ጥያቄ ማቅረቡ ይታወሳል። በወቅቱ በትረስልጣኑን የተቆጣጠረው ወታደራዊ ቡድን ጊዜያዊ ወታደራዊ አስተዳደር ደርግ ብሎ ራሱን ሲሰይም ያባና ሰፊው ህዝብ ተቃውሞ ቢያሰሙም ሂሳዊ ድጋፍ በማለት ከደገፉት ጀምሮ አባሪና ተባባሪ በመሆን ያገለገሉትን ተጠቅሞ ጊዜያዊ ወታደራዊ አስተዳደር ደርግን ወደ ኢሰፓኮ ከዚያም ወደ ኢሰፓ በመለወጥ ለ17 ዓመታት የፈላጭ ቆራጭ አገዛዙን አስፍኖ ህዝቡን ለመከራና ለችግር የሀገሪቱን ሉዓላዊነት አደጋ ውስጥ እንዲወድቅ አድርጓል። ሁለተኛው በ1983 ዓመተ ምህረት የደርግ መንግስት ሲወገድም በወቅቱ አገዛዙን የጨበጠው የወያኔ ቡድን የበላይነትና ቁጥጥር የተካሄደውን ሽግግር አስመልክቶ ያባ ሂደቱ ወደ አምባገነንነት የሚያመራ ሽግግር መሆኑን ጠቁሞ ወደ ዲሞክራሲያዊ ስርዓት ሊያመራ የሚችለው አማራጭ የሽግግር መንገድ ምን እንደሆነ ቢያብራራም ወያኔ በምዕራባውያን ጌቶቹ ትብብር እና ድጋፍ የይስሙላውን ሽግግር አካሂዶ ቁልፍ የሆኑ መንግስታዊ ተቋማትንና አካላትን በመቆጣጠር ለ27 ዓመታት ዘረኛና ከፋፋይ የሆነ አምባገነን አገዛዙን ለማስፈን በቅቷል። ከዚህ በላይ ለመጥቀስ እንደሞከርነው የዘመኑና የወደፊቱ ተከታታይ ትውልዶች በአገራቸው ዘላለማዊ ስርየት ሊያገኙ የሚችሉበት ስርነቀል የስርዓት ለውጥ ተደርጎ ዴሞክራሲያዊ ስርዓት እውን ሲሆን ብቻ ነው። ቀደም ብሎ በግልጽ እንዳስቀመጥነውም ይህ እውን ሊሆን የሚችለው በስልጣን ላይ ያለው ቡድን በህዝባዊ አመጽም ሆነ በሌላ የትግል ስልት ተገዶም ሆነ በሌላ ሁኔታ ስልጣኑን እንዲለቅ ሲደረግና ህዝባዊና ሁሉን አሳታፊ በሆነ ሰላማዊ የሽግግር ሂደት ዴሞክራሲያዊ ስርዓትን በአገራችን ለማስፈን ሲቻል ብቻ ነው። ከወቅቱ የኢትዮጵያ ፖለቲካ ሁኔታ መረዳት የምንችለው የኢትዮጵያውያን እድል ወሳኝ ደረጃ ላይ የደረሰ መሆኑን ነው። በአንድ በኩል ላለፉት 3-4 ዓመታት በተከታታይ በስፋት ሲካሄዱ የቆዩና በርካታ መስዋዕትነትን ያስከፈሉ ህዝባዊ አመጾች አምባገነኑን አገዛዝ በማዳከም በኩል የተወሰነ ውጤት ያስገኙ የቻሉ ቢሆንም ተጠናክረው ከቀጠሉ ፈላጭ ቆራጭነትን ጨርሶ ለማስወገድም ሆነ ዴሞክራሲን ለማስፈን ሰፊ ድል ያነገቡ መሆናቸው የሚታይ ነው። በሌላ በኩል አገዛዙ በሚወስዳቸው አስመሳይና የማማለል እርምጃዎች ታጋዩ ኃይል ተዘናግቶ አላስጨራሽ ትግሉን ካቀዘቀዘ ወይም ትግሉን ካቋረጠ ዘረኛውና አምባገነኑ የወያኔ ቡድን በአዲስ መልክ ታድሶና ተጠናክሮ የስቃይና የመከራ አገዛዙ ሊቀጥል የሚችልበት ሁኔታ ወለል ብሎ እየታየ ነው። ሁኔታውን በደንብ ተገንዝቦ ራስን ሳያዘናጉ አስፈላጊውን እርምጃ መውሰድ ከታጋይ ኃይሉ የሚጠበቅ ቢሆንም የህዝብ ትግልና ድል በጥገናዊ ለውጦች እንዳይጠለፉ ለመከላከልም ሆነ ትግሉ ተጠናክሮ የተፈለገውን ግብ እንዲመታ ለማስቻል የፖለቲካ ድርጅቶች የተለየ ኃላፊነት አለባቸው። በኢትዮጵያ አንድነትና ሉዓላዊነት የሚያምኑ የፖለቲካ ድርጅቶች ከምንጊዜውም በላይ ኃይላቸውንና ክንዳቸውን ማስተባበር ያለባቸው ጊዜ አሁን ነው። የፖለቲካ ድርጅቶች የግል ፍላጎታቸውንና የሩቅ ጊዜ ዓላማቸውን በሁለተኛ ደረጃ አስቀምጠው የህዝብን ትግል በመምራትና በማጠናከር በኩል ተገቢውን ሚና ከተጫወቱ የተለያዩ የህብረተሰቡ ክፍሎች፣ የሙያ ድርጅቶች፣ የሃይማኖት ተቋማት፣ ታዋቂና አገር ወዳድ ግለሰቦችና ሌሎች በተገቢው መንገድ ተሳትፎና ትብብር ካሳዩ የኢትዮጵያ ህዝብ አምባገነንነትን ከጫንቀው ለማስወገድም ሆነ በሰላማዊ ሽግግር ዴሞክራሲያዊ መብቱን ሊቀዳጅ እንደሚችል አንዳችም ጥርጥር ሊኖር አይገባም። ድል ለኢትዮጵያ ህዝብ።
ለመድብ ለፓርቲ ቀድሞ የታገለ በቃይ ተፋላሚ ከጎን ያታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋነት ግንባችን አሳየ
ግንባችን አሳየ ግንባችን አሳየ ግንባችን አሳየ ግንባችን አሳየ ግንባችን አሳየ ግንባችን አሳየ ግንባችን አሳየ ግንባችን አሳየ
ቅንነት የሞላው ሁሉንም ያቀፈ ዓላማው በጥናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ